Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ከላይ ታቦቱ ከታች ረከቦቱ የሚባል ነገር አለ አባቶቻችን ያስቀመጡት። እነሱም እስካሉ ድረስ በማንኛውም ነገር ተከባብረው ሲሳተፉ ኑሯል። አሁንም እኛ ተረከበ ልጆቹ ይሄንን ነገር እኛም ያከበርን እነሱም እየተከባበርን ተቀምጠናል። ለወደፊቱም ልጆቻችን በዚህ አይነት መንገድ እንዲቀጥሉ እኛም ትምህርት እየሰጠናል።
የጥምቀት በዓል አከባበርን የሚመለከቱ ዘገባዎች በየስፍራው ካሉ ሪፖርተሮቻችን ይዘናል።
ሙስሊሙ ታቦታችን አልሐምዱሊላህ በሰላም ገባ ብሎ ክርስቲያኑም ሻሃችን ዳርጉልን ብሎ ነው የሚኖርበት የገራገራገር ነው።
ምእመናን እንኳን ለብርሃነ ጥምቀቱ አደረሳችሁ።
እንኳን አደረሳችሁ። ከዋሽንግተን ዲሲ ባጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
የራእይ ለኢትዮጵያ ፕሬዝዳንት ፕሮፌሰር ጌታቸው በጋሻው ኢትዮጵያ ውስጥ ሲያካሂዱት የመጀመሪያው የሆነውን ጉባኤያቸውን ይገመግማሉ።
እዛ ተሳትፎ ላይ የነበሩ ሰዎች የት ነው ያለነው? ነስ ኢትዮጵያ ውስጥ ነው ወይስ ሰውዌር አውሮፓ ወይስ ካናዳ ወይስ የት ነው ያለነው? እንደዚህ አይነት ነገር ለመነጋገር እንችላለን ወይ እያሉ እየተደነቁ የሚጠይቁበት እና ደስታቸውን እና አድናቆታቸውን ለኛ ሲገልጹ የነበረበት ነው።
በሌላ በኩል ደግሞ ፕሮፌሰር ጌታቸው ይቀጥላሉ።
አገሪቱ ለውጥ ላይ ነው ያለችው። ለውጥ በሁሉም ዘንድ ተደግፏል፣ ተወዷል ወይም ስር ሰዷል፣ አመለካከትን ለውጧል ለማለት አይቻልም። በጣም ወደኋላ ቀረ በሆነ መንገድ እና በሚናቅ ዘዴ ኮንፈረንሳችን ሳቦታጅ ለማድረግ የተሞከረ መሆኑን ሳልናገር አላልፍም።
እሁድ ጥር 12 2011 ዓመተ ምህረት።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክብራትና ክብራን እኔም ሰለሞን አባተ ነን። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አምሽታችኋል። ከጥምቀት ጋር ተያይዞ የዛሬውን የቃና ዘገሊላ በዓል ለምታከብሩ አድማጮቻችንም መልካም በዓል እመኛለሁ። ዜናውን የማሰማው አዲሱ አበበ ነኝ። የሱዳኑ ፕሬዝዳንት ኦማር አልበሽር በተቃዋሚዎች ላይ ጥቃት ማካሄዳቸውን እንዲያቆሙ የሱዳን ተወላጁ እንግሊዛዊ ቢሊየነር ሞ ኢብራሂም ጥሪ አቀረቡ። በተቃዋሚዎች ላይ የሚካሄደውና ለወር ያህል የዘለቀው ጥቃት የፕሬዝዳንት ኦማር አልበሽርን የ30 ዓመት አመራር እንዳልነበር ያደርገዋል ነው ያሉት የሞ ኢብራሂም ድርጅት መስራቹ ቢሊየነር። ኢብራሂም አሁን ግን ህዝቡ በቃ ብሏል ማለታቸውም በቪኦኤ ተገልጧል። በደቡባዊ የሶማሊያ ከተማ ኪሲማዮ የሚገኘውን የመንግስት ወታደራዊ ካምፕ በተቆጣጠሩ የአልቃኢዳ ተዋጊዎች ላይ የዩናይትድ ስቴትስና የሶማሊያ ጦር ኃይሎች ከፍተኛ የአየር ጥቃት አካሄዱ። ዩናይትድ ስቴትስና የሶማሊያ ጦር ኃይሎች ባለስልጣናት ቅዳሜ ዕለት ትላንት እንዳስታወቁት ሽብርተኞቹ ካምፑን ድንገት በመቆጣጠር የአጥፍቶ ጠፊና የቦምብ ፍንዳታ ጥቃቶችን አካሄደዋል። ከሽብርተኞቹ መካከል 52 ተዋጊዎች መገደላቸውንም የዩናይትድ ስቴትስ ባለስልጣናት አስታውቀዋል። ሰሜናዊ ማሊ ውስጥ በሚገኘው በተባበሩት መንግስታት የሰላም አስከባሪ ኃይል ጦር ሰፈር ውስጥ በተፈጸመ ጥቃት 8 ሰላም አስከባሪዎች ተገደሉ። ቻድን ጭምር በሚያስተናግደው ካምፕ ላይ በተፈጸመው ጥቃት ሌሎች በርካታ መቁሰላቸውንም ማሊ የሚገኘው የድርጅቱ ሚሽን አስታውቋል። ለጥቃቱ ኃላፊነት የወሰደ ወገን የለም። እስላማዊ ሰርጎ ገቦችንና አጠቃላይ ህገወጥነትን ለመቋቋም የተባበሩት መንግስታት ሰላም አስከባሪዎች ማሊ ውስጥ እንደ አውሮፓ ቆጣጠር ከ2013 ዓመተ ምህረት ጀምሮ መመደባቸው ይታወቃል። አርማጮች ዜና የሚተላለፈላችሁ ከአሜሪካ ድምጽ ራዲዮ አማርኛው አገልግሎት ነው። ፕሬዚዳንት ዶናልድ ትራምፕ የምክር ቤት አፈ ጉባኤ ናንሲ ፔሎሲ ላይ ከፍተኛ ነቀፌታ አሰሙ። ምክንያት በከፊል የተዘጉት የዩናይትድ ስቴትስ የፌዴራል መስሪያ ቤቶች እንዲከፈቱ የመግባቢያ ሐሳብ ሲሉ ፕሬዚዳንት ትራምፕ ያቀረቡትን ሐሳብ ፔሎሲ ውድቅ በማድረጋቸው ፕሬዝዳንቱ ሜክሲኮ ድንበር ላይ አጥር ለማቆም የጠየቁት የ5.7 ቢሊዮን ዶላር በጀት እንዲፈቀድ መግባቢያ ብለው በትናንት ሁለት ያቀረቡት ሐሳብ ወደ ዩናይትድ ስቴትስ ያለህጋዊ ፈቃድ የገቡትን 740 ሺህ ፍልሰተኞች ለቀጣዮቹ 3 አመታት ላለማባረር የገቡት ቃል ቢሆንም ዲሞክራቶች ግን አልተቀበሉትም። በክፍል የተዘጉት የፌደራሉ መስሪያ ቤቶች ዛሬ 30ኛ ቀናቸውን ይዘዋል። ሶሪያ ውስጥ ዛሬ እሁድ የደረሰው ፍንዳታ የሽብር ተግባር ነው ሲል የመንግስታዊው የሶሪያ ቴሌቪዥን ዘገበ። ደቡባዊ ደማስቆ ውስጥ ለደረሰው ጥቃት ኃላፊነት የወሰደ ወገን የለም። ፍንዳታው ወደ ደረሰበት አካባቢ የሚወስዱ መንገዶችም በሞላ ለትራፊክ ዝግ መሆናቸው ታውቋል። በመጨረሻም የዓለማችን ትልቁ ባለ እድሜ የተባሉ ሰው በ113 አመታቸው አረፉ። ጃፓናዊው ማሶዞ ኖማኮ ቤተሰባቸው እንዳስታወቀው ዛሬ እሁድ ማለዳ ላይ ነው በመኖሪያ ቤታቸው ያረፉት። ጃፓናውያን ረጅም እድሜ በመኖር ስማቸው በጊነስ ማለት ጊነስ ቡክ ኦፍ ሬኮርድስ የተመዘገበ መሆኑ ይታወቃል። ለምሳሌ ጆሪዮሞን ኪሙሩ የተባሉት በ116 አመታቸው ያረፉት እንደ አውሮፓ ቆጣጥር በ2013 ዓመተ ምህረት እንደነበረ አይዘነጋም። አርማጮች ለሰዓቱ ያለን ዜና በዚህ አበቃ። በማጠቃለያ ዜና መልሳለሁ። አዲስ አበባ ነኝ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 12 2011 ዓመተ ምህረት ምሽት ፕሮግራም ነው።
ለበዓሉ ጣዕመ ዜማ ይዘናል። አሁን ወደ መጀመሪያው ዝግጅት እንዝለቅ።
ራዕይ ለኢትዮጵያ በኢትዮጵያ
ራዕይ ለኢትዮጵያ ወይም ቪዥን ኢትዮጵያ የሚባለው የኢትዮጵያውያን ትውልደ ኢትዮጵያ ምሁራን ስብስብ ኢትዮጵያ ውስጥ ሲያካሂድ የመጀመሪያ የሆነውን ስብሰባውን ባለፈው ወር ማብቂያ አዲስ አበባ ላይ አካሂዷል። የጉባኤያቸው አካሄድ አስደስቶናልም ያስከፉን ሁኔታዎችም አሉ ብለዋል ሊቀመንበሩ የሃርፐር የኢኮኖሚክስ ኮሌጅ ፕሮፌሰር የሆኑት ዶክተር ጌታቸው በጋሻው። ሰለሞን አባተ አነጋግሯቸዋል።
ፕሮፌሰር ጌታቸው በጋሻው ጤና ይስጥልኝ፣ እንደምን አመሽው?
ሰላም፣ እንደምን አላችሁ?
እግዚአብሔር ይመስገን። እንኳን በሰላም ተመለሱ ወደ አሜሪካ። እና ኢትዮጵያ ውስጥም የመጀመሪያውን የራዕይ ለኢትዮጵያን ጉባኤ ማካሄድ በመቻላችሁ እንኳን ደስ ያላችሁ እላለሁ።
እንኳን አብሮ ደስ አለን። እጅግ ተደስተናል ይሄን ለማድረግ በመቻላችን።
ትልቅ ነገር ነው። በዚህ ጊዜ ደስታ የሚባል ነገር መናገር በራሱ በጣም ትልቅ ነገር ነው። እስቲ ዶክተር ጌታቸው ካስደሰቶት ነገሮች እንነሳና ጥቂቱን ይንገሩኝ እስቲ። ምንድን ነበረ የዚህ የቪዥን ኢትዮጵያ ሰባተኛ ጉባኤ ጠንካራ የሚሏቸው ገጽታዎች፣ ያስደሰቷችሁ ነገሮች?
አዎ፣ ቅድም እርሶም እንደጀመሩትና እኔም እንዳጠነከርኩ የመጀመሪያው እንደዚህ አይነት ነጻ የምሁራን እና ባለሙያዎች ስብሰባ በምንም መልኩ ባልተገደበ ሁኔታ በአገራችን ውስጥ ጠቃሚ በሆኑ በአገሪቱ አጀንዳዎች በተለይ በዚህ በሽግግር ወቅት ላይ አስፈላጊ ናቸው ተነስቶ ውይይት ተደርጎባቸው ስምምነት ሊደረስባቸው የሚገባቸው ነጥቦች ናቸው ባልናቸው ላይ ይህን ስብሰባ ለማድረግ በነጻ ሚዲያ ለመልቀቅ አሁንም በቀጣይነት ሁሉ ጊዜ አርካይቭድ ሆኖ እንዲገኝ ለማድረግ መቻላችን ትልቁ ደስታ ነው። ከዛ በመቀጠል እንደውም ሳናስባቸው ለአገራችን በተለይ በትምህርት ተቋሞች ዘንድ ወይም እዛ መኖር ለሚገባቸው ድጋፎች ለማበርከት እንድንችል በሩ ስለተከፈተልን የኛ በጎ ፈቃድ አገርን ለማገልገል ያለን ፈቃድ አገሪቱ ምንም ገንዘብ ሳናስወጣ በነፃ ለማገልገል ያለንን ፈቃድ በመረዳት የመስማሚያ ሰነድ ከኛ ጋር በመፈራረም እድሉን የሰጡን የሳይንስና የከፍተኛ ትምህርት ሚኒስትሪና ሚኒስቴሯን ክብርት ዶክተር ሂሩት ወልደማርያም ከዛም በመቀጠል እንደዚሁ አውነት የመግባቢያ ሰነድ አብረን ለመፈረም እንድንችልና ወደፊት በሚደረጉት ኮንፈረንሶች ላይ ሙሉ ትብብር ከማድረግ አልፎም በአገሪቱ ውስጥ ዞረን ለማድረግ እንድንችል ቱሪዝም ኮንፈረንስ የሚባል አዲስ ሀሳብ ነው ለእኛ ቢያንስ ያንን ለማድረግ እንድንችል ድፍረቱንና መሪነቱን ያሳዩን ዶክተር ሂሩት ካሳውን በጣም በጣም እናመሰግናለን። ይሄ አስደስቶናል። በቀጣይነት ከአገራችን ጋር ለመያያዝ እና አገርና ሕዝብን ለመርዳት እንድንችል በሩ ስለተከፈተልን በጣም ደስ ብሎናል።
በዚህ ጉባኤ ላይ ስንት ወረቀቶች ቀረቡ? ከዚህ በፊት ወደ 20 የሚሆኑ ወረቀቶች ይቀርባሉ ተብሎ ከመነሳታችሁ በፊት በተነጋገርን ጊዜ አብራርተውልን እንደነበር አስታውሳለሁኝ።
አዎ፣ የታሰበው 21 ወረቀት ነው። አንድ ጎሎብናስ ሳይመጡ የቀሩ አቅራቢ ያሉ 20 ቀርቧል። 20 የተለያዩ ወረቀቶች አንዳንዴ ፕሌነሪ ወይም ሁሉ ተሳታፊዎች ባሉበት አንዳንዴም የጊዜ እጥረት ስለሚኖር ኮንክረንት እንላለን። በአንድ ጊዜ ሁለት የስብሰባ አዳራሾች ተከፍቶ አድማጩ ተሳታፊው ተለይቶ የተካሄደበት ሁኔታ ነው። 20 ወረቀቶች እና በአራት ሐሙስ ከሰዓት በፊት እና ከሰዓት በኋላ አርብ ከሰዓት በፊት እና ከሰዓት በኋላ ለማድረግ ችለናል። በዚህ ላይ ደግሞ ቅድም የጠቀስኳቸው በዚህ ውስጥ ያልተጨመሩ በቁጥሩ ማለቴ ነው በጉባኤው መክፈቻ ላይ ክብርት ዶክተር ሂሩት ወልደማርያም የመክፈቻ ንግግር ሰፋ ባለ ሁኔታዎችን የገለጸ መልካም ምኞት ለስብሰባው አድርገው አቅርበዋል። በመደምደሚያው ላይ ደግሞ ዶክተር ሂሩት ካሳው እኔ እንኳ ጉባኤውን አልዘጋም እንዲቀጥል ፈልጋለሁ ነው ያሉ። ግን ለዛ ለተወሰነው ጉባኤ መደምደሚያ ጥሩ የውይይት ፕሬዘንቴሽን ወይም አቅራቦት አድርገዋል። እናንደኝን ከደመርን 22 ለማለት ነው።
ፕሮፌሰር ጌታቸው በመቼም ይሄ ጉባኤያችሁ እየተካሄደ በነበረበት ጊዜ የአሜሪካ ድምፅን ጨምሮ የሀገሪቱ መገናኛ ብዙሀን ኢትዮጵያም ውስጥ ያሉ ሌሎችም በውጭም ያሉ ሲዘግቡ ነበረ በሁለቱ ቀናት። እስቲ ተሳትፎውን እንዴት አገኙት? በአጠቃላይ
ተሳትፎ በጣም በጣም የሚያስደስት የሚደንቅም ነው። እኔ አይደለሁም እዛ ተሳትፎ ላይ የነበሩ ሰዎች የት ነው ያለነው? ነስ ኢትዮጵያ ውስጥ ነው ወይስ ሰውዌር አውሮፓ ወይስ ካናዳ ወይስ የት ነው ያለነው? እንደዚህ አይነት ነገር ለመነጋገር እንችላለን ወይ እያሉ እየተደነቁ የሚጠይቁበት እና ደስታቸውን እና አድናቆታቸውን ለእኛ ሲገልጹ የነበረበት ነው። በውይይት ይዘት ደረጃ፣ በአቀራረብ ደረጃ፣ በምሁራዊ እና ሙያዊ ጥራቷቸው ወረቀቶቹ እንከን የማይወጣላቸው ናቸው። እነኚህ በወረቀትም ቪዲዮዎችን በቀጣይነት ለህዝቡ ግልጾ ነው እንዲቀርቡ እየሰራን ነው ያለ ነው እና የሚያኮራን ተግባር ነው የሆነው።
በዚህ ጥናታዊ መድረክ ላይ የቀረቡ ጽሁፎችንም አስመልክቶ ይሁን ሌሎች ደግሞ በተናጠል ተመራማሪዎችን፣ ፕሮፌሰሮችን ደርሶ ያሉትን አስመልክቶ በቀጣይነት ከከፍተኛ ትምህርት ተቋማት ጋር ለመስራት ወይም ከአካደሚው ጋር ለመስራት ያደረጋችሁት ንግግር፣ ጉብኝት፣ ስምምነት አለ?
በጣም 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 አለ። ይሄ ነው ኦቨርዌልሚንግ ይሉታል ፈረንጆቹ። ደስታውና የስራው ኃላፊነት ከተመላልቆብን በቃ በቀን ውስጥ የምናገኛት ትንሽ ጊዜ እንኳ ከስብሰባ ምክክር እና ተስራ ጥቂት ጊዜ ነበር። በጣም ነው ጊዜውን የተጠቀምነው በግል የደስታ ጊዜ ሳይሆን ከዛ ይበልጥ በሚያረካ አገራዊ ጉዳዮች ላይ እንደሄድን ለምሳሌ ተከፋፍለን በአገሪቱ ዩኒቨርሲቲዎች ዞረናል። ባህር ዳር ዩኒቨርሲቲ ሄደን እዛ ንግግር አድርገናል። ጎንደር ዩኒቨርሲቲ ሄደን እዛ ንግግር አድርገናል። ንግግር ለተማሪዎቹ እና ለመምህራን ብቻ ሳይሆን ከዩኒቨርሲቲው አስተዳደሮች፣ ፕሬዚደንቶች፣ ዲን
ኃይሎች ጋር ሁሉ ውይይቶችን ምክክሮችን አድርገናል። ወሎ ሄደን በደሴ ዩኒቨርሲቲ በተለይ ደግሞ በዛን ጊዜ የኦሮማራ የሚባለው ቡድን ወይም ዝግጅት ነበር። በዛ ላይ ፕሬዘንቴሽን አድርገናል። ከዛ ሄደን ትግራይ መቀሌና አክሱም ንግግር አድርገናል። ከዛ አዋሳ ቀጠሮ ይዘን በአንዳንድ ቴክኒካል ችግሮች በተለይ በእኛ ጊዜ ማጣት ያ ሳይደረግ ቀርቷል። መቱ ዩኒቨርሲቲ ዝግጅት ተደርጎ አሁንም በአንዳንድ ቴክኒካል ችግሮች እዛም ሳንደርስ ቀርተናል። ግን በሚቀጥሉ ዙሪያዎቻችን በአገሪቱ ዙረን ብዙ ዩኒቨርሲቲዎችንም ኢንጌጅ የምናደርግበት የምንገናኝበት አብረን የምንሰራበትን ስምምነቶች ሁሉ እንፈጥራለን ብለን ተስፋ እናደርጋለን። እነኚህ ከሚኒስትሮች ውጭ ከትምህርት ተቋማት ጋር ብቻ ያደረግናቸውን ለመጥቀስ ያህል ነው ብዬ ነው።
ቪዥን ለኢትዮጵያ ኢትዮጵያ ውስጥ ቢሮ ከፈተ እንዴ?
መክፈት የለበትም በአጣዳፊነት ማለቴ ነው። ግን ለመክፈት እና እንዲሁ አንዳንድ ነገሮችን በቀላሉ እዛው ለማገናኘትም ቢቻል እናደርጋለን። እኛ ከዛ አልፈን ያደረግናቸው ስምምነቶች እና የጋራ አብሮ ከእንግዲህ የሚደረጉት የቪዥን ኢትዮጵያ ኮንፈረንሶች በሙሉ ቪዥን ኢትዮጵያ ብቻ አይደለም የሚሆኑት። ከሳይንስና ከፍተኛ ትምህርት፣ ከባህል ቱሪዝምና ስፖርት ሚኒስትሪ ጋር እና ኮንፈረንሱ በሚካሄድበት ከተማ ያሉ ዩኒቨርሲቲዎች ጋር ነው። ስለዚህ ብዙ ተግባራዊ መሬቱ ላይ ሎጂስቲክስ የምንላቸው ነገሮች መዘጋጀት ያሉባቸው በእነኚህ እዛው ባሉት ሚኒስትሪዎች እና ዩኒቨርሲቲዎች ነው። የእኛ ከዚህ ከውጭ የምንሄደው ፕሮግራሙን በማዘጋጀት ኮንፈረንሱን ጥራቱን ለመጠበቅ ጋብዘን ወይንም የሚቀርቡ ወረቀቶችን ደረጃቸውንና ፎከሱ ነው ቲም የምንለው የዓላማውን የሚያሟሉ መሆናቸውን አረጋግጠን ሄደን የማድረግ ነው እና መልካም የስራ ክፍፍል ነው ከሚኒስትሪዎቹ እና ከዩኒቨርሲቲዎቹ ጋር አድርገን የመጣ ነው።
መቼም እንደዚህ ከዓለም ዙሪያ የተሰበሰባችሁ ምሁራን ያልነካችሁት የሀገሪቱ ሕይወት አካባቢ ቢኖር ምናልባት ጥቂት ነው የሚሆነው። በዚህ በሁለት ቀናት ባካሄዳችሁት ውይይት ከምጣኔ ሀብት አንስቶ እስከ ፖለቲካ፣ ከጥበብ እስከ ሌሎችም እና በተፈጥሮና በማህበራዊ ሳይንስ ዘርፍ ያላችሁን እውቀትና ልምድ ይዛችሁ ነው የሄዳችሁት። በዚህ ጊዜ ያደረጋችሁት ጉባኤ ግን የሁለት ቀን ጉባኤ ነው። 20 ምሁራን በሁለት ቀን ጉባኤ ውስጥ ታጭቀው ነው የዋሉት። እንዴት ነው ይህንን ያገኛችሁት ፕሮፌሰር?
በጣም ይገርማል። ይህን ጥያቄ መጠየቁ የተነሳ ነው ይሄ እዛ እንዲያውም ከተሳታፊዎች ሳይሆን ከባህልና የቱሪዝም ሚኒስትር ዶክተር ሂሩት ካሳው ያነሱት ነው። ለምንድን ነው ይሄ ጉባኤ ሁለት ቀን ብቻ የሚሆነው? ይሄ እንደዚህ አይነት የሳምንት የአምስት ቀን ለምን አይሆንም? እና በደንብ ተዘጋጅቶ ሰፋ ባለ ሰው በጥቂት ርዕሶች ላይ ሰፊ ውይይት አድርጎ በቂ አጥጋቢ ግንዛቤ እንዲያገኝ ማድረግ ያስፈልጋልና የሚቀጥለው 8ኛውን የቪዥን ኢትዮጵያና የባህልና ቱሪዝም እንዲሁም የሳይንስና ከፍተኛ ትምህርት ተቋም በጋራ የሚያዘጋጁት ኮንፈረንስ ሜቢ ከአዲስ አበባ ውጪ ሊሆን ይችላል በሁሉም የሀገሪቱ ክፍሎች እንዲዳረስ ለማድረግ እና እንግዲህ በሁለት ቀን እንዳይሆን ሰፊ ጊዜ ቢያንስ አንድ አምስት ቀን እንዲሆን የሚል ሀሳብ ቀርቧል። እንግዲህ ይሄንን ለማድረግ በእርግጥ የገንዘብ የሪሶርስ ጉዳይ አለ። ይሄን እንዴት እንደምናሟላ ሁሉ ከአሁኑ ጀምረን እያሰብንበት እየመከርንበት ነው። ብዙ የውጭ ፈንዲንግ ኤጀንሲስ ወይም ገንዘብ የሚሰጡ ተቋሞች አሉ። እነኚህም በጊዜ ጠይቀን ገንዘብ ካገኘን ሰፋ ያለ ኮንፈረንስ እናደርጋለን እና አጠር ባለ እና አሁን ያለፈው ላይ በጣም እኔ ራሴ ማድረግ ስለነበረብኝ ተገድጄ ያደረግኩት እንጂ ሰዎችን በሁለት ደቂቃ መቁበት በቃ 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 ለሌላ ጊዜ ስጡ ደስ አይልም። ሰውም ተናግሮ ሳይቀር ግን ስናቋርጥ እኛንም ቅር እያለ ነው። ግን ሁሉንም ደግሞ መሸፈን ስለነበረብን ጨካኞች መሆን ነበረብን በጊዜ ላይ እና እስከ ጥል በሚሄድ ደረጃ ነው የጊዜ እጥረት የነበረብን።
እስቲ ፕሮፌሰር ጌታቸው ችግሮች ናቸው አላስደስቱንም ወይም ደግሞ ተምረንባቸዋል የሚሏቸው ደግሞ የተፈጠሩ ሁኔታዎች ካሉ ስለያጫውት?
እሺ በጣም አመሰግናለሁ ለዚህ ጥያቄ። አገሪቱ ለውጥ ላይ ነው ያለችው። ለውጥ በሁሉም ዘንድ ተደግፈዋል፣ ተወዷል ወይም ሰርሰዷል፣ አመለካከትን ለውጧል ለማለት አይቻልም። በጣም ወደኋላ ቀር በሆነ መንገድ እና በሚናቅ ዘዴ ኮንፈረንሳችን ሳቦታጅ ለማድረግ የተሞከረ መሆኑን ሳልናገር አላልፍም። ኮንፈረንሱ ከመደረጉ በፊትም ባገኘኋቸው የሚዲያ ወይም የዜና መገልገያዎች ገልጫለሁ። እኛ የሄድነው በጠየቅነው መሰረት እና ቃል በተገባልን መሰረት ዶክተር አብይ ፕራይም ሚኒስትሩ እዚህ መጥተው ባደረጉልን ግብዣ የሄድነው። ይህን ለማድረግ ስንሄድ አንደኛ የጉባኤ ማካሄጃ ቦታ፣ ሁለተኛ የክብር እንግዳዎች በተለይ የአገሪቱ መሪዎች በዚህ ልዩ ጉባኤ ላይ እንዲገኙ ተስፋም አድርገን እስከ ኋላ ድረስ ቃል ተገብቶልን ነው የሄድነው። እዛ ኢትዮጵያ በምንሄድበት ጊዜ ሁሉ ነገር ተለውጦ ሁሉ ነገር ጥሬ ሆኖ ነው የጠበቀን። እንደገና ነው የጀመርነው። በጣም ስሜታችንን ጎድቶ ግን እግዚአብሔር ይስጣቸው በድፍረት እና በቀና ሀሳቢነት በተለይ እነኚህን ሁለቱ ሚኒስትሮች ደጋግሜ ለምላቸው የሳይንስና ከፍተኛ ትምህርትና የባህል ቱሪዝምና ስፖርት ሚኒስትሮች ባደረጉልን ትብብር ነው ኮንፈረንሱ በእንደዚህ አይነት መልክ በሚያስደስት መልክ የመጨረሻ 24ኛው ሰዓት ለመሆን የቻለው። ብዙ ቦታዎች እንኳ እየተቀየረብን የፈለግናቸው እንግዶች ያልተገኙበት ሀገሪቱ ለውጥ ላይ ናት። የሀገሪቱ መሪዎች እንደዚህ አይነት ነጻ ሀሳብ የሚሸራሸርባቸው ኮንፈረንስስ ማበረታታት ብቻ ሳይሆን እንዲሁም መጎትጎትና የሀገሪቱ ምሁራን ለአገራቸው ያላቸውን አስተዋጽኦ እንዲያበረክቱ እድል መስጠት ነው እንጂ ያንን ተስፋ የሚያስቆርጥ ነገር የሚያደርጉ መስሪያ ቤቶች ከለውጡ ጋር እየሄዱ አይደሉም። ያንን መስሪያ ቤትም የሚመሩ ሰዎች የለውጥ መሪዎች አይደሉም። እና ለወደፊት እንደዚህ አይነት ተራ ማደናቀፊያ ዘዴዎችን እስከ ውሸት ድረስ የሚኬድበት ምክንያት የለም። ምንም ምክንያት የለም። ነጻ ሀሳቦችን የሚፈሩ መንግስቶች ዘለቄታ አይኖራቸው፣ ዴሞክራሲያዊ ማይሆኑ ጥሩ ተግባርን ለመስራት አይችሉም። የህዝብን ስሜት ለመጠበቅ እሱ ብቻ አይደለም፣ ጠቃሚ ሀሳቦችን ለማግኘት ነጻ ምሁራን ካሁን በፊት የኛ ምሁራኖች የኢትዮጵያ ምሁራኖች ተገለዋል፣ ከሀገር ተሰደዋል፣ ከስራ ተባረዋል። አሁንም በዛ መንገድ ልንቀጥል ነው ወይ? ነጻ ሀሳቦችን ልንፈራ ነው ወይ? ቀኖናዊ በሆነ መንገድ አንድ የፖለቲካ አመለካከትና የመንግስት ፖሊሲ አጨጫቢዎችን ብቻ ነው ወይ እድል የምንሰጠው መድረክ የምንከፍትላቸው? ወይስ ቀና በሆነ መንገድ የሀገራቸውን ሁኔታ እያጠኑ እንደዚህ ቢሆን ጥሩ ነው ብሎ የሚመክሩ ለዚያውም በነሳ የኢትዮጵያ መንግስት 5 ሳንቲም ሳይከፍልበት በእውቀት ላይ የተመሰረቱ ሀሳቦችን የሚገበኝበት ወይም የሚሰበሰብበት ሁኔታን ማጠናቀፍ ምን ይባላል? እና ስለዚህ በአንድ በኩል ያንን እንዳይሆን ሊያሰናክሉን የሞከሩ መስሪያ ቤቶች አሉ፣ ያውቃሉ። ስማቸውን አሁን እኛ እዚህ ላይ መጥቀስ የለብንም፣ ያደረጉት ራሳቸው ያውቁታል። ይሄ የኛ ሙከራ ጠቅላይ ሚኒስትሩ ጆሮ መድረሱን ማናውቅን በሁሉም መንገድ ነው ድፍንፍን ተደርጎ ይሄ ጉባኤ የሀገሪቱ መሪ ሳዩት ያለፈው ብለን ነው እኛ የምንጠረጥረው። ግን እንደዛው ደግሞ ቀና አመለካከት ያላቸው ለሀገራቸው ጥሩ የሚመኙ መሪዎችና መስሪያ ቤቶች አሉ። እነሱን እያመሰገንን ለወደፊቱ ከዚህ ትምህርት ተምረናል። እንዴትም ወደሚያስፈልጉ ቢሮዎች መሄድ እንደምንችል አውቀናል እና ይቀለናል። ከእንግዲህ ግን የድሮውን ምንም ሳናውቅ ምንም ሳንጨበጥ ገብተን ትንሽ ተደናግጠን ነበር።
መቼም ፕሮፌሰር ጌታቸው ኢትዮጵያ ወደምትባል ሀገር ሁኔታዎች አልጋ ባልጋ ይሆናሉ ብላችሁ እንዳልጠበቃችሁ መቼም ይገባኛል። ሁላችሁም ቀድሞም የምታውቁት ባህል፣ ቀድሞ የምታውቁት ሞራል፣ ቀድሞ የምታውቁት ንግግርና ግንኙነት በአብዛኛው እንደዛው የዘለቀበት ወይም እንዳያድግ በተደረገባቸው ሁኔታዎች ውስጥ ነው አገሪቱ የቆየችው። እናም የእናንተም እውቀትና የእናንተን አይነት ሰዎች ኢትዮጵያ ውስጥ ማስፈለግ አንዱም እንዲህ አይነቶችን ጥቀርሻ አዘል ሁኔታዎችን መግፈፍ በሚቻልባቸው ሁኔታዎች ላይ የራሳችሁን አስተዋጽኦ ለማበረከት ይመስለኛል እና ቅንነትን የባህል ብልጽግናን የሞራል እድገትን የውቀትና የቴክኖሎጂ ሽግግርን ነው እንግዲህ ወደ ኢትዮጵያ ይዛችሁ ትሄዳላችሁ ታሰፍናላችሁ ታሰፋላችሁ ትምርትን ታሰርጻላችሁ ተብሎ እንግዲህ ከእናንተም የሚጠበቀው ይመስለኛልና ያሏቸው ነገሮች እርሶን በግሎ ወይም ራይ ለኢትዮጵያን በአጠቃላይ ወይም በተናጠል ለረጅም አመታት በውጪ ቆይተው ወደ ሀገራቸው አንዳች ነገር ጠብ እናድርግ ብለው ያሰቡ ምሁራንን ተስፋ እንደማያስቆርጣችሁ መቼም ተስፋ አድርጋለሁኝ በግለሰብ ደረጃ ነው ይሄንን የምናገረው እና እርሶ ለመሆኑ ከስንት ጊዜ በኋላ ነው ወደ ኢትዮጵያ ሄዱት
የሚገርም ነው ከ44 አመት በኋላ ነው እና ብዙ ጊዜ ስናገር ስተችም የዲያስፖራ የሚባለው በውጭ የተሰደደው ለረጅም ጊዜ አገራቸው እንዳይገቡ የታገዱት አገራቸውን የጠሉ ወይም ህዝባቸውን የማያስቡ አይደሉም በተቃራኒው አገራቸውንና ህዝባቸውን የሚወዱ ሰዎች ናቸው ከአገራቸው እንዲሰደዱ ያደረጋቸው ለአገራቸውና ለህዝባቸው ይመቻሉ ወይም መሆን አለባቸው የሚሉ ሐሳቦችን ሲያመጡ ገዢ መንግስቶች እንደኛን ስለማይወዱ አምባገነናዊ መንግስቶች ማሰር መቅተል ማሳደድ ነው ስራቸው ያንን ስለፈጸሙ ነው ብዙዎቻችን ከአገራችን ርቀን የቆየ ነው አሁን በዶክተር አብይ የሚመራው የለውጥ እንቅስቃሴ ሲመጣ መንፈሳችንን እስክንስት እውነት ነው ወይ ስልም ውስጥ ነው ያለ ነው ብለን ተስፋ አድርገን በዛ ነው እየዘፈን ወደ አገራችን ብዙ ተስፋ አድርገን አንደኛው መንግስትን ምንም የሚጎዳ በገንዘብ ነገር ስለማናደርግ ራሳችንን ችለን ስለምንሄድ መንግስት ወጪ አስወጣው የመንግስት መስሪያ ቤቶችና አዳራሾች አሉ በነጻ ሊቀርቡልን የሚችሉ ያ ኮስት ነው ወይ ወጪ ነው ብለን አንገምትም ግን እሱም ደግሞ በጥፊያ ስለተደረገ ነው እንጂ ለወደፊት ለምሳሌ እንዲያይደገም ራሳችን ተከራይተን የምናካሄድባቸው አዳራሾች ሁሉ እናዘጋጃለን እሱ ሳይሆን ዋናው በቃ ደስታችንን ለመግለጽ እርዳታችንን ለማበርከት ነው የሄድ ነው እና አሁን ዜደን ይህ የለውጥ መንገድ ሲመጣ ያንን ያደናቅፋሉ በመንግስት መስሪያ ቤት ደረጃ ብለን ስላልገመትን ሳንዘጋጅ ነው እዛ ሄደን ሻኩን ያገኘ ነው ግን በዛ ተስፋ አልቆረጥንም እና ሶራ ሶም ጣሉት በማኩረፍ ወይ የሚያባሰምራለው ነለን ብለን የሀገርና ህዝብን ደህንነት ሊጠቅሙ የሚችሉ የሀገሪቱን እድገት ሊጠቅሙ የሚችሉ ነገሮችን ለማበርከት ወደኋላ አንልም ግን በተሻለ አሁን በተለማመድንበት መንገድ እንሄድና እናደርጋለን ዋናው ነገር አሁንም ሰሚዎች ሁሉ እንደው እንዲገነዘቡት ምንፈልገው እኛ ከዚህ ውስጥ የምናገኘው 5 ሳንቲም ጥቅም የለም ምናልባት የራሳችንን ገንዘብ እዚህ ላይ እናፈስ ይሆናል ከኢትዮጵያ መንግስት የምንጠይቀው 5 ሳንቲም የለም ከዩኒቨርሲቲዎች ጋር ሁሉ ሄደን ስንነጋገር የምንላቸው ውጭ ያሉ ሳባቲካል ማለት ከዚህ ከአሜሪካ አውሮፓ ካሉ ዩኒቨርሲቲዎች በአመታት ውስጥ የተፈቀዱ ጊዜዎች ነጻ ይሰጡናል ሄደን አንድ ነገር እንድንሰራ ያንን ኢትዮጵያ እየመጡ ያለ ክፍያ የሚሰሩበትን ሁኔታ በጡረታ የወጡ የኢትዮጵያ ምሁራን ጡረታ ወጣው ብለው ተጋድመው ከመሞት አገራቸው ገብተው በነጻ ግልጋሎት እያቀረቡ በእንደዛ እና ነጻ አገልግሎት ለኢትዮጵያ ህዝብ ለማቅረብ ነው የተነሳ ነው ቃል የገባ ነው እና የተፈራረም ነው እና በዚህ ላይ በእኛ ላይ እንቅፋት መፍጠር የሚፈልጉ ሰዎች አገርና ህዝብን የሚጠሉ ብቻ መሆን አለባቸው እኛ ምንም ለራሳችን የሚጠቅሙን ነገር ወጭ እየጠየቅን አይደለም አንፈልግም በቂ ደሞዝ አለን እና ራሳችንን ኢትዮጵያ ውስጥ ለማቆየት የሚያስችሉ እነኚህ ነገሮች ስናደር እና ግን ግልጋሎታችሁን አንፈልግም ብሎ ማለት ለሰው የሚገባ ነገር አይደለም እና ተስፋ ሳንቆር እነኚህን እያጋለጥን እንደዚህ አይነት ነገር እኮ መቀየር አለበት ያን ለመቀየር ወደሚችሉ ሮሮዎችን እያቀረብን እንግዲህ ምናልባት የትግልና የአስተዋጽኦ አንዱ መልክ ሊሆን ይችላል ብዬ ተስፋ አደርጋለሁ።
ለመሆኑ መቼ ነው ራእይ ለኢትዮጵያ የሚቀጥለውን ጉባኤውን የሚያካሂደው? የት ነው የሚያካሂደው?
በሚቀጥለው ግንቦት አጋማሽ እና ሰኔ አጋማሽ መሃል በእነኛ 4 ሳምንቶች መሃል የሁሉንም ፕሮግራም እዛም ትምህርት ቤቶች ሳይዘጉ ከዚህ ደግሞ ትምህርት ቤቶች ከተዘጉ በኋላ አማካኝ ለሁላችን የሚሆን
ጊዜ ነው ስምንተኛው ጉባኤ ነው የሚሆነው ምናልባት የመጀመሪያው እኛ ሄደን ጎበኘናቸውና ፋሲሊቲው ወይም ቦታውን አላቸው ምንላቸው በዛውም ደግሞ ታሪካዊ ቅርሶች ለመጎብኘት ለማየት እንዲያስችሉ ባህር ዳር ወይም ጎንደር ሊሆኑ ይችላሉ ሌሎች ቦታዎችም ሊሆኑ ይችላሉ ግን ያው በተራ አንድ ጊዜ አሁን አዲስ አበባ አድርገናል አዲስ አበባ ውስጥ የምትደግምበት ምክንያት አይኖርም እና ባህር ዳር ከሄድን አለቀ ባህር ዳር ሰዋል ከዛ ጎንደር ስላለን ሜቢ ናዝሬት ወይ አዋሳ ወይ ሀራ እንደዚህ የሚመቹ ሁኔታዎች የሚፈጥሩባቸው ቦታዎች ነው የሚዞረው ከእንግዲህ የቪዥን ኢትዮጵያ እና የሳይንስ እና ከፍተኛ ትምህርት ባህል ሚኒስቴር የነኝ ሁሉ የተባበረ ጉባኤ ይሆናል።
ፕሮፌሰር ጌታቸው በጋሻው መቼም ታሪካዊ ጉባኤ ነው በምንም መልኩ ያካሄዳችሁት እንግዲህ ወደፊትም በአለም ዙሪያ ያላችሁ ምሁራን ኢትዮጵያ ድክመቶቿን ጠግናችሁ ባላት ጸጋ ላይ ተጨማሪ ጸጋ ጨምራችሁ ጥንካሬዎቿን አጠናክራችሁ እናንተም ጥንካሬ ሆናችሁ ወደፊት የምትገፋበትን ጠቅላይ ሚኒስትሩ ከዚህ በፊት እንዳሉት ካለችበት ውርደት የምትወጣበትን ሁኔታ በመፍጠር በኩል ሰፊ እና ጉልህ ስራ ተሰራላችሁ ብሎ ብዙ ሰው ተስፋ እንደሚያደርግ አውቃለሁኝ እንግዲህ እንኳን ደስ ያላችሁ በድጋሚ ፕሮፌሰር ጌታቸው ይሄን ጉባኤያችሁን ለመጀመሪያ ጊዜ ኢትዮጵያ ውስጥ ማድረግ በመቻላችሁ ለዛሬ ይሄን ውይይት ያደረግነው እንደ ራእይ ለኢትዮጵያ ፕሬዚደንት ይሄ ጉባኤያችሁ እንዴት እንደተካሄደ በቅርጽ ደረጃ ግምገማ እንዲሰጡኝ ነው የጠየቅኩት በመጪ ጊዜዎች ደግሞ ሌሎችም ፕሮፌሰሮችን ባለሙያዎችን በጉባኤው ላይ የተሳተፉ ወረቀት ያቀረቡ እነሱንም እየጋበዝን በተናጠልም በቡድንም የጉባኤውን ሂደትና የቀረቡ ወረቀቶችን ፋይዳቸውን ጠለቅ ብለን ለመፈተሽ ጥረት እናደርጋለን ለዛሬ ፕሮፌሰር ጌታቸው በጋሻው ለጊዜው ለማብራሪያው እጅግ በጣም አርግ ያመሰግናለሁ እግዚአብሔር ይስጥልኝ
ሰለሞን አንተንም በግል የአሜሪካ ድምጽ ሬዲዮን ደግሞ እንደተቋም ከልብ እናመሰግናለን ይሄን ጉባኤ ከማድረጋችን በፊትም እዛ ኢትዮጵያ ገብቶ ከመደረጉ በፊት ሰፊ ገለጻዎች ለመስጠት እንድንችል ጉባኤውም ደግሞ ሲደረግ በቦታው ላይ በመገኘት ሪፖርት በማድረግ ስለሸፈናችሁን አሁን ደግሞ ውጤቱን ለማብራራት እንድንችል እድል ስለሰጣችሁን እጅግ እናመሰግናለን ህዝብን ማገልገል ማለት እኛን እንደሚገባ ይሄ ነው ያንን ግዴታ የተወጣችሁ ናችሁ ይሄ ላመሰግናችሁ ፈልጋለሁ
የኢትዮጵያ የክርስትና ምዕመናን የጥምቀትን በዓል ያከበሩ ናቸው አከባበሩ ከከተራ እስከ ዛሬ ምን መስሏል ሪፖርተሮቻችን ከያሉበት ይዘግባሉ
እንኳን ሰላም አደረሰን እንዲሁ እንዳለን
ጥምቀት በድምቀት በተለየ ህብር ከሚከበርባቸው ስፍራዎች አንዱ እኮ ደሴና አካባቢው ነው መስፍን አራጌ ነው እንዲህ የሚለው የደሴው ዘጋቢያችን እዚያው አለ ሁሉን ያውቃል ሁሉን አይቷል ሰው አናግሯል ማን አለ ይለዋል እዚህ አለ መስፍን ወሎ ማለቱ ነው የሃይማኖት የብሔር የጾታና የእድሜ መለያየት ቦታ የላቸውም ሁሉም እንደ እውቀቱ እንደ መክሊቱ የባሉን ድባብ ግርማ ያላብሰዋል ስሙት መስፍንን በተከታዩ ዘገባው
ደሴና አካባቢው ላይ ጥምቀትና በሳምንቱ የሚከበረው የሰባራ አጽም ጊዮርጊስ በዓል ሲታሰብ የድምቀቱ ፈርጦች የሆኑትን የቢለንና የገራዶ አካባቢ ፈረሰኞችን አለማንሳት አይቻልም። እነዚህ ፈረሰኞች ታቦታጅበው ሲሸኙና ታቦታጅበው ሲያስገቡ የእምነቱ ተከታዮች ሆነው አይደለም። የክርስቲያን ወንድሞቻቸውን ደስታ ለመጋራት የታደሙ ሙስሊሞች እንጂ
ስንከለቅም ስላምና ክርስቲያን አንድ ነን የሚለየን ቢላው ብቻ ነው። ከዛውጭ ክብረ በዓሉ እነሱ የኛን ያከብራሉ እኛም እነሱን ያከብራለን።
ቀደም ሲል ከአባቶቻችን ጀምሮ የእስልምና ሃይማኖትና የክርስትና ሃይማኖት አብሮ ተገዳድፎ ተከባብሮ የሚኖር ነው። በመከራም ሆነ በሰርግም ሆነ አብሮ ከቤተሰቦቻችን ያገኘነው ነገር ነው። እኔም ያህንን በመከተል ወደፊትም ለልጆቼንም በዚህ አይነት መንገድ እንዲቀጥሉ አብሬ ያሳተፍኩ ነው የምገኘው።
በማህበር የተደራጁት ፈረሰኞች በከተራ አለት ይቶ መዳሃን ያለምን አጅበው ገራዶ ሜዳ ያመጣሉ። ለማግስቱ ደግሞ በክብር አጅበው ወደ ደብሩ ያስገባሉ።
Thank you.
በወሎና አካባቢው በእስልምና አስተምህሮታቸው በጽኑ አገር ወዳድነታቸው ስመገናና ከሆኑት አባቶች ግንባር ቀደሙ ሸሃሊ ጅሩ ናቸው። ሸሃሊ ከጥልቅ የሃይማኖት አዋቂነታቸው ባሻገር ወራሪው ጣሊያን ጦር ባህር ተሻግሮ ድንበር ሲደፍር እንቢል አገሬ ብለው መስዋዕትነት የከፈሉ የሀገር ባለውለታ ናቸው። ይምነትና የሀገር አርበኛው ሸሃሊ ጅሩ የልጅ ልጆች መሆናቸውን የሚናገሩት አቶ ጌትነት ሐሰንና አቶ ተስፋዬ መኮንን ከ20 ዓመታት በላይ የጊዮርጊስን የሚካኤልንና የይቶ መድኃኔዓለምን ታቦት በማጀብ ይታወቃሉ።
ቀደም ሲል በልጅነቴ በጭፈራና በሆታ ነበር ማከብረው። ከዛ በመሳል አመት ካደረስከኝ በሰንጋጅ ባህለው የሚል ስለቴ ደረሰልኝ። ከዛ ሰንጋያንም ገዛ ሁሉም አድርጌ ከ20 ዓመት በላይ ነው አሁን ማገልገል ከጀመረልኝ።
እኔ ከኃይለ ሥላሴ ጀምሮ ስካውት ልብስ ለብሼ አከብር ነበር።
በተለይ ጥር 17 እና 18 የሰባር አጽሜ ጊዮርጊስ በዓል ሲከበር በተዋበ አለባበስ ባሸበረቀ ፈረስ የሚያሳዩት ማራኪ ትዕይንት ቀልብ ይስባል።
ፈረሰኛም ወጣትም ሽማግሌም ሙስሊምም ክርስቲያንም አብሮ በማጀብ ታቦቱን ከጊዮርጊስ ጀምረን እስከ ሆቴ ድረስ እንደገና ደግሞ በሚቀጥለው ቀን በማግስቱ የሚካኤል ታቦት ስለሚያድር እሱን ደግሞ ለማጀብ ተነስተን ከሆቴ ደርሰን ከሆቴ ደግሞ እዛ አስገብተን ተመልሰን እንመጣለን። ከዛ ያው ዝግጅትም ካለ በየክርስቲያኑ ቤት የሚዘጋጀውን ጸበል እናንተን እንበላለን እንጠጣለን እንደሰታን።
አካባቢው የሃይማኖት መከባበር ጎልቶ የሚታይበት ኢትዮጵያዊ ህብር በፍቅር የሚቀነቀንበት ነው። ለዚህም ይመስላል የሁለቱንም እምነት ተከታዮች ጋር አሲት በሚያንጸባርቅ መልኩ እናቶ ጌትነት የሚኖርበት አካባቢ ቢላን ጊዮርጊስ የሚል ስያሜ የተሰጠው። ቢላን በሻሊ ጅሩ የተመሰረተ የጸሎትና የእምነት ስፍራ ሲሆን ጊዮርጊስ ደግሞ ከ100 ዓመታት በፊት በንጉስ ሚካኤል የተቆረቆረ ደብር ነው።
ከላይ ታቦቱ ተታች ረከቦቱ የሚባል ነገር አለ አባቶቻችን ያስቀመጡት። እነሱም እስካሉ ድረስ በማንኛውም ነገር ተከባብረውም ሲሳተፉ ኑሯል። አሁንም እኛ ተረከበን ልጆቹ ይሄንን ነገር እኛም እያከበርን እነሱም እየተከባበርን ተቀምጠናል። ለወደፊቱም ልጆቻችን በዚህ አይነት መንገድ እንዲቀጥሉ እኛም ትምህርት እየሰጠን ነው።
አመታትን የተሻገረው የሁለቱ እምነት ተከታዮች አብሮነት ኢትዮጵያዊ ቁመና ኢትዮጵያዊ መልክ አለው ይላሉ በወሎ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህር ጋሻው መሐመድ።
ከነበሩት በዘውዴ አገዛዝ ዘመን 14 ጠቅላይ ግዛቶች አንዷ ናት። እንደውም አንድ ወቅት ለ14ቱ ጠቅላይ ግዛቶች የተለያየ ስያሜ ሲሰጥ ወሎን መልክ ብሎ ነበር ያስቀመጠ።
ይህ አብሮነት ከአፋይ ትርክቱ ባሻገር ገቢራዊ እውነታ እንዳለው የራሳቸውን የህይወት ተሞክሮ ዋቢ አድርገው ያስረዳሉ።
ሙስሊሙ ከክርስቲያኑ ይገባል፣ ክርስቲያኑ ከሙስሊሙ ይገባል። ሙስሊም ሆኖ ክርስቲያን ዘመድ የሌለው የለም፣ ክርስቲያን ሆኖ የሙስሊም ወዳጅ ጓደኛ የሌለው የለም። እኔ አሁን ወደ ራሴ ስመጣ ብነግርህ አባቴ ሙሉ ሙስሊም ነበር፣ ግን እናቱ ክርስቲያን ሆና አባቷም ክርስቲያን ነበር። የእናቴን ቤተሰቦች ሳይ ደግሞ የእናቴ እናት የቦረናው ሸህ ያክስት ልጅ ናት። ባሏ ደግሞ ክርስቲያን ነበር። ተመልከት እንግዲህ እዚህ ክርስቲያን አለ፣ እዚህ እስላም አለ። ሁለቱም ግን ተግባብተው ተስማምተው ይኖራሉ። ተማሪ በነበርኩበት ጊዜ ቦረና አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ነበር የምማረው። የቦረናው ሸህ የደባቱ ሸህ ያሉበት ቦታና እዛው አጠገባቸው ደግሞ ባታ ማርያም የምትባል ቤተክርስቲያን አለች። ጎን በጎን ናቸው። ባታ ማርያም በምትከብርበት ጊዜ ተሰልፈን ሂደን በዓሉን እናከብራለን። የደባቱ ሸህ ደግሞ መውሉድ በሚያዘጋጁበት ጊዜ እኛ ተሰልፈን ሂደን በዓሉን አድምቀን ተመልሰን እንመጣለን።
የሁለቱ እምነት ተከታዮች በደስታም ሆነ በሐዘን የማይላላ አብሮነት ያነጹ፣ በፍቅርና በመተሳሰብ የዘለቀ ጠንካራ አበሻዊነት ያቆሙ ናቸው። ለዚህ ዘመን ተሻጋሪ ትውፊት መሰረቱ ምን ይሆን?
በወሎ ውስጥ አንዱና ትልቁ እሴት ዱዓ ነው፣ ጸሎት ማድረግ ነው። ክፉን ነገር ያርቅልን ነው፣ የጉን ነገር ያቅርብልን ነው፣ አዝመራችን ይትረፍረፍ ነው፣ በሽታ ይራቅልን ነው። ይህንም በተመለከተ ክርስቲያንና ሙስሊም ሽማግሌዎች ወይም አባቶች በአንድ ላይ ተሰብስበው ዱዓ ሲያደርጉ ያድራሉ እየተመራረቁ።
እንደ ታሪክ ምሁሩ ገለጻ በተለይ የእምነት አባቶችና የአካባቢው ገዢዎች ለዚህ ክብር ይገባቸዋል። የንጉሥ ሚካኤል የቅርብ አማካሪዎች ከነበሩት የሃይማኖት አባቶች ውስጥ ባለ አራት አይና የሚባሉት መምህር አካልወልድ እና ትንቢት ተናጋሪው ሼህ ሁሴን ጅብሪል ነበሩ። መምህር አካልወልድ ተከባብሮ የመኖርን ፋይዳ በመስበክ ሰዎች በሚከተሉት ሃይማኖት ሰበብ ጉዳት እንዳይደርስባቸው ያስተማሩ አባት መሆናቸውን ምሁሩ ይዘክራሉ። ሼህ ሁሴን ጅብሪልም በተመሳሳይ
ሼህ ሁሴን ጅብሪልን ብንወስድ ለንጉስ ሚካኤል ቅርብ ወዳጅ የነበሩ፣ ዱዓ አድራጊ የነበሩ፣ ትንቢት ተናጋሪ የነበሩ፣ ብዙ የሚመክሩ እንደሆኑ ነው። ሌላው ቆርቶ ዘመቻ ሲከድ መንፈሳዊ የሆነ ስትራቴጂ በመንደፍ ይመክሯቸው እንደነበረ ነው።
ዘንድሮም እናቶ ጌትነት ከአመት አመት ያሸጋገራቸውን ፈጣሪያቸውን እያመሰገኑ በክርስቲያን ወንድሞቻቸው በዓል ላይ ተገኝተዋል። ነጭ አበሻ ልብሶቻቸውን ተጎናጽፈው የተፈናጠጡበትን ፈረስ ወዲያና ወዲህ በማድረግ ልዩ ትርኢት ያሳዩ ከ3 ኪሎ ሜትር በላይ በመጓዝ የሸኙትን የይቶ መድሃን ያለመንታቦት መልሰው አስገብተዋል። ያመት ሰው ይበላን ይያሉ። ሳምንት ደግሞ በሰባራጽሙ የጊዮርጊስ ባል ሆጤ ቤዳ ላይ ለመገናኘት ቀጠሮ እየያዙ
ወሎ እንግዲህ አለቱ ሙስሊሙ ታቦታችን አልሐምዱሊላህ በሰላም ገባ ብሎ ክርስቲያኑም ሸሃችን ዳርጉልን ብሎ ነው የሚኖርበት የገራገራገር ነው ወሎ አቦ
ዓለም በሃይማኖት ጽንፈኝነት በመትታመስበት በዚህ ዘመን በወሎና አካባቢው የሚስተዋሉ የሃይማኖቶች መከባበር ከሀገር አልፎ የሚያስተጋባ ትልቁም ነገር አለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አጃኢብ እንበለው የወሎን ጥምቀት ትንሽቱ ኢትዮጵያ። አመሰግናለሁ መስፍንን ለድንቅ ዘገባው። ሪፖርተሮቻችን ከድሬዳዋ፣ ከመቀሌ፣ ከሐዋሳ፣ ከአምቦ፣ ከነቀምት፣ ከአስመራ፣ ከናይሮቢ፣ ከሎስ አንጀለስ፣ ከአዲስ አበባ የጥምቀትን አከባበር አጠር አጠር እያደረጉ ዘግበዋል። ሁሉም በድምቀት፣ ሁሉም በሰላም፣ ሁሉም በፍቅር ተከበረ ብለዋል። ከደሴ በዚያው አቋርጠን ወደ መቀሌ እንዝለቅ። በትግራይም የሞቀ የደመቀ በወጣት ሸብረብ የታጀበ ነበር ተብሏል። ጥምቀትና ዛሬም ቃና ዘገሊላ ሙሉጌታ አስባ
የኢየሱስ ክርስቶስ የጥምቀት በዓል በመቀለ ከተማ በዝማሬና ባህላዊ ጭፈራ ደምቆ ተከብሯል። ከሁሉም አድባራት የተውጣጡ ታቦታት ሰውህ ንጉስ በተባለው ባህረ ጥምቀት አድረው የጥምቀት በዓል መርሃ ግብሩም ከተፈጸመ በኋላ ወደ የአድባራቱ ተመልሷል። በበዓሉ የሃይማኖት መሪዎች፣ አማኞች እንዲሁም ጎብኚዎች ተገኝቷል። የጥምቀት በዓል ከኢየሱስ ክርስቶስና መጥምቁ ዮሐንስ ትህትና የምንማርበት ነው ይላሉ በበዓሉ ያገኘኋቸው ዲያቆን ዶክተር ቢኒያም ተስፋይ።
ጥምቀት በዓል የመጀመሪያው ጌታችን ኢየሱስ ክርስቶስ በ30 አመቱ በማይሮዳኖስ በዮሐንስ እጅ መጠመቁን ለማስታወስ ነው። በዛ በጥምቀት ደግሞ ሰማይ ተከፍቶ የእግዚአብሔር ምስጢር የተገለጸበት ነውና ይሄን በሙሉ ምናስብበት ቀን ስለሆነ በተለይ ደግሞ በኦርቶዶክስ ክርስቲያን ልዩ ቀን ነው የጥምቀት በዓል። ዛሬ ደግሞ እንግዲህ እንደምታዩ የቃና ዘገሊላ በዓል ያከበረ ነው። እንግዲህ የቃና ዘገሊላ በዓል የሚከበረው የ23 ነበር የሚከበረው በዓሉ። ነገር ግን የዮሐን በዓል ከውሃ ጋር አብሮ ማክበር ይመቻል በማለት ለበዓሉ ድምቀትና ከበዓሉ ጋር የሚሄድ ስለሆነ በሚስጢር ዛሬ እንዲከበር ከጥምቀት አልፎ ባለው ቀን ዛሬ እንዲከበር ተደርጓልና እንደምናውቀው ዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ እንደምናነበው በአንድ ሰርግ ቤት ጌታ እንደተጠራ ጌታም አይደለም እናቱም ብቻ አይደለም ደቀ መዛሙርቱ እንደተጠሩ በዛ ላይ ደግሞ ጨንቋቸው እንደነበረ እነሱ ያዘጋጁት ወይን ጠጅ ሲያልቅ ጌታ የሰጣቸው ወይን ጠጅ ደግሞ ከውሃውን ወደ ጠጅ እንደቀየረላቸው በዚህ በቃና ዘገሊላ አስበን ህይወታችን ደግሞ በጌታ እንዲው አልጣፍጥ ያለው ህይወታችን ሁሉ በሱ ፈቃድ ወደ ወይን ጠጅ እንደሚቀየር የምናስብበት ቀን ነው ማለት ቃና ዘገሊላ።
በመቀለ ከተማ በነበረው አከባበር ወጣቶች በዓሉ በሰላም እንዲጠናቀቅ ተደራጅተው የሰላም ማስከበር ስራ ከመፈጸም በተጨማሪ ታቦት በሚያልፍበት ቀጤማ ጎዝጉዘው ምንጣፍ አንጥፈው እያገለገሉ ነበር። የወጣቶቹ ስራ በዓሉን ከማድመቅ በተጨማሪ ውበት ሰጥቶታል ይላሉ በበዓሉ ያገኘኋቸው ወይዘሮ ኪሮስ ኪዳንም።
ባህላችን በጣም ነው የሚያስደስተን። ሃይማኖታችን በተለይ በወጣቶች ላይ ያለው በጣም አስደስተኛል። እንዲህ መሆናቸውን በጣም በቃ እየተቀየሩ ነው። ከብዙ ነገር ብዙ አይቻለውና በጣም ደስ ብሎኛል። ጥሩ በዓል ነው የሚያልፈው ያለው እየከበረ እየሄደ ነው። በተለይ አሁን በወጣቶች ላይ ያለው ትላልቁስ ያቃሉ ስለ ሃይማኖት፣ ግን አዋቂ ትናንሾቹ እንዲህ ለሃይማኖታቸው እንዲህ ሲሯሯጡ ሳይ በጣም ደስ ብሎኛል።
ዲያቆን ዶክተር ቢኒያምም ይህ የወጣቶች ስራ የሚመሰገን ነው ይላሉ።
ስናከብር የተመለከተው ነገር ምንድነው? ከሌላው ጊዜ የተለየ መጣን በጣም ደስ የሚል ነገር የነበረው አንደኛ አለባበሱ ሁሉም ባሉን የሚመለከት ባሉን የሚያንጸባርቅ ነጭ ልብስ ለብሶ ነጠላ አርጎ ነበር የመጣው። ሁሉም ወጣት በተለይ ማለት ህፃናትና ሽማግሌዎች የሚጠበቅ ነገር ቢሆንም ወጣቱ ላይ ግን ብዙ አይታይም ነበር ከመሆኑ ቤትና ይሄ ነገር በጣም ተስተካክሏል። ሁለተኛ ከአሁን በፊት እጃቸው ለአመጽ ለሌላ ነገር ይነሳ የነበረ ወጣቶች ምንጣፍ በታቦት ፊት እያነጠፉ በጣም ለባቸው የተንጠፈጠፈ ብዙ ጉልበት ለእግዚአብሔር ሲያበረክቱ ጊዜያቸውን ኃይላቸውን ጉልበታቸውን ሁሉ ሰውተው ለእግዚአብሔር ሲያገለግሉ አይተናልና በጣም ልዩ ነበረ። በዛ ላይ ሰው ፖሊስ አላስፈልገውም የዛሬ በዓል ፖሊስ አላስፈልገውም ያ ነገር ፖሊሱ ራሱ ነበር። ስለዚህ አንዱ ሲደጋገፍ ያለ ሽማግሌዎች ሲያስቀድም ህፃናትን ማያውቀውን ህፃን ሁሉ ተሸክመው የሚሄዱ ብዙ ሰዎች ናቸው ነበር። ስለዚህ በጣም በፍቅር ለቃል ብቻ ሳይሆን ፍቅርን ፕራክቲካል የምታይበት በዓል ነበርና ልዩ ነበር በጣም።
በዛሬው ዕለት የቃና ዘገሊላ በዓል የተከበረ ሲሆን የሚካኤል ታቦት ከሁሉም የመቀለ ከተማ አድባራት የተውጣጡ የሰንበት ትምህርት ቤት መዘምራን፣ ካህናት፣ አማኞች ተውጣጥተው በዝማሬ ሸኝተዋል። እንዲሁም በባህላዊ ጭፈራ በአገር ባህል ልብስ የለበሱ የበዓሉ ታዳሚዎች ደምቆ ተከብሯል። የጥምቀት በዓል በትግራይ ደረጃ በማይጮ ከተማ ተከብሯል። በዓሉም የአካባቢ ነዋሪዎች፣ የክልሉ ከፍተኛ አመራሮችና ጎብኚዎች በተገኙበት በድምቀት ተከብሯል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ለታቦተ ጽዮን ማረፊያይቱ ምድር ሰላም ፍቅር ይሁን እያልን ከመቀሌ ወደ አምቦ እንዝለቅ። እዚያ ናኮር መልካ አለ። የከተራን የበዓለ ጥምቀትን የቃና ዘገሊላን ውበት እንዲህ አድርጎ ዘግቦታል።
ዛሬ በአምቦ ከተማ የቃና ዘገሊላ በዓል በድምቀት ተከብሮ ውሏል። በክብረ በዓሉ ላይ የአምቦ ከተማ ህዝበ ክርስቲያን በተለይ የኦርቶዶክስ ተዋሕዶ እምነት ተከታዮች በተለያዩ ሃይማኖታዊ ስርዓቶች ለፈጣሪ ምስጋና እያቀረቡ ከትናንት በስቲያ አርብ ከሌሎች ታቦቶች ጋር ጥምቀተ ባህር ወጥቶ ዛሬ ወደ መንበረ ጸባዖት የተመለሰውን የቅዱስ ሚካኤልን ታቦት በደማቅ ሁኔታ አጅበው ሸኝተውታል። በስነ ስርዓቱ ላይ ከነበሩ ምዕመናንና ታዳሚዎች መካከል አንዳንዱን አነጋግሬ ነበር።
አምቦ እንግዲህ እንደሚታወቀው አምቦ የልማት ገንፎ ነው የሚባለው እና በጣም ደስ ይላል። በዓል በጣም ፍቅር በሆነ መልኩ ነው ከበቀደም ጀምሮ በጸጥታም በኩልም ሆነ በተለያዩ በኩል ምንም እስካሁን ደስ በሚል መልክ እያሳለፈ።
ስሜ ዮርዳኖስ መኮንን እባላለሁ እና በዓሉ በጣም አሪፍ ነው። በጣም ደስ ይላል።
እኔ ታደሰ ብራኔ እባላለሁ። ያው አራዳ ተወልጄ ያደኩኝ ነኝ። ያው ሁሌ በየአመቱ እንደዚህ አይነት በዓል እናከብራለን። በጣም ደስ የሚል ነው። ህዝበ ክርስቲያኑ በአጠቃላይ የተሰበሰበው ደስ የሚል ነገር ነው።
ኢየሱስ ክርስቶስ በዛሬቱ ዕለት ውሃን ወደ ወይን ጠጅ እንደቀየረ ሁሉ የሰው ልጅም በአሁኑ ጊዜ መቀየር ያለበት ነገር አለ ብለዋል ያነጋገርኳቸው አማንያን።
እኛ ደግሞ ባህሪ መቀየር ነው። ጥሩ ነገር ማሰብ ነው። ጥሩ ነገር መስራት ነው። ወንድሜ እግዚአብሔር የሚወደው ነገር ጥሩ መስራት ነው።
አሁን እኛም በዛው አያይዘን የሰው ህይወትን መቀየር እንዳለበት ማለት ነው። በመንፈሳዊ በዓለማዊ እና የተሻለ ነገር እንደሚኖር ማለት ነው። እኛ ደግሞ አዲስ ሌቭል ግቢ ተማሪ በመሆናችን እና ከብዙ ነገሮችም ተጠብቅ የሚሄድና ጠንካራ ሰው ወደፊት ሀገር ተረካቢ ዜጋ መሆን እንዳለብን።
የዘንድሮን ጥምቀትና ቃና ዘገሊላ በዓልን ከሌሎች መሰል በዓላት የሚለየው ነገር ይኖር ይሆን?
ወጣቱ ተስማምቶ ተደራጅቶ ተፋቅሮ እዚህ ላይ ተገኝቷል። ሌላውን ሀሳብ ስለ ጥሩ መንፈስ ይዞ እዚህ ላይ ሲገኝልን ወጣቱ በጣም ደስ ይለናል። የሚቀጥለውም አመት ከዚህ የበለጠ ትምህርት አግኝተው በዚህ የበለጠ እውቀት አግኝተው ሀገራችን ኢትዮጵያ ነው የምለምለው እግዚአብሔር ባሮጊት እድሜ።
በዓሉ ሲከበር ከሚስተዋለው የሃይማኖታዊ ስርዓት በተጨማሪ የወጣቶች ባህላዊ ጭፈራ ቀልብ ይስባል። የህዝብ መምህኑ ባህላዊ አልባሳት ታቦቱን ለማጀብ ከወጡ ፈረሰኞች ጋር ተዳምረው ለበዓሉ ድምቀት ሆነውታል። በስነ ስርዓቱ ላይ የተገኙ የሌሎች እምነቶች ተከታዮችም ለባሉ ተጨማሪ ድምቀትና ክብር አጎናጽፎታል። እንደ ጥምቀት ያሉ ሃይማኖታዊና ህዝባዊ እሴት ያላቸውን የባላችን ጌቶች ለተውልድ ለማውረስ ጠብቀን ማቆየት አለብን ያሉ አስተያየት ሰጪዎችም ነበሩ። የቅዱስ ሚካኤል ታቦት በመዝሙር በእልልታ በቅዳሴ በሽብሸባ በጥብጣባና በተለያየ ሃይማኖታዊና ባላዊ ስርዓቶች ታጅቦ ወደ መንበሩ በክብር ተመልሷል። የዘንድሮ የጥምቀት በዓል በአባቶች ቡራኬና መልዳ በሰላም ተጠናቋል። ለአሜሪካ ድምፅ ናኩር መልካ አምቦ።
ኡመተደቺ እብፈማ በገናጋን እትንሲን ጋዬ ከአምቦ ወደ አስመራ። አስመራ ላይ ብርሃነ በርሃል እንኳ አጽሐኩም።
የጥምቀት በዓል በመላው የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ዘንድ በታላቅ ድምቀት ተከብሯል። በማይ ጥምቀት ታቦታት በጥምቀት ዋዜማ ከአድባራትና ቤተክርስቲያናት ወጥተው በካህናት በዲያቆናትና በምእመናን ታጅበው ወደ ማይ ጥምቀት ተወስደው አዳራቸውን እዛ ያደረጉ ሲሆን ሌሊቱን ሙሉ በካህናትና ዲያቆናት ጸሎት ዝማሬና ሌሎች ሃይማኖታዊ ስነ ስርዓቶች ተከናውኗል። ቅዳሜ ጥር 11 በኤርትራ ተዋህዶ ቤተክርስቲያን ሲኖዶስ ቤተ ጸሐፈት ዋና ጸሐፊ ብፁዕ አቡነ ሉቃስና ሊቃውንት የተመረጠ በጥምቀት ባህር ዙሪያ ቅዳሴና የወንጌል ጸሎት ከተደረገ በኋላ ጥምቀተ ባህሩ ተባርኮ ህዝቡም ተጠምቋል። በዚህ የጥምቀት በዓል ከአገር ውስጥና ከውጭ አገር የመጡ በርካታ ሰዎች ተገኝተው በዓሉን አክብረዋል። በዚህ በዓል ከተገኙት ታዳሚዎች መካከል የዓለም አብያተ ክርስቲያናት ምክር ቤት የአፍሪካ ቢሮ ኃላፊ የሆኑት ዶክተር ንጉሱ ለገሰ በኤርትራ ኦርቶዶክስ ቤተክርስቲያን በተደረገላቸው ግብዣ በዓሉን ለማክበር እንደመጡና ይህን ታላቅ በዓል ከኤርትራውያን ወንድሞችና እህቶች ጋር በማክበራቸው ታላቅ ደስታ እንደተሰማቸው ተናግረዋል።
በኤርትራ ሳከብር በዓሉን ለመጀመሪያ ነው። በሰሜኑም የኢትዮጵያ ክፍል ለምሳሌ በትግራይና በጎንደር ተመሳሳይነት አለው ከኤርትራው ጋር የሚባል ነገር ሰማለሁ። ግን ለመጀመሪያ ጊዜ ነው በሰሜኑ ክፍል። እኔ ትውልዴ አርሲስ ነው፣ የተወለድኩት በደቡባዊ ምስራቅ አካባቢ ነው እና በጣም ደስ ብሎኛል። የህዝቡ በተለይ ጥንካሬው ለእምነቱ ያለው ኮሚትመንት በጣም የሚገርም ነው። ለዚህ እንቅልፍ የለውም፣ ተነስቶ ወጥቶ በዓሉን አክብሮ ተዘጋጅቶ ስታይ በጣም ደስ ይላል እና ደስ ብሎኛል ዛሬ እዚህ መገኘት።
የዓለም አብያተ ክርስቲያናት ምክር ቤት ፕሬዚዳንት ኢሳያስ አፈወርቅና ጠቅላይ ሚኒስትር ዶክተር አብይ ላደረጉት የሰላም ጥረት የምስጋና ደብዳቤ እንደላከላቸው የጠቆሙት ዶክተር ንጉሱ ዋነኛው አንዱ የመጡበት ዓላማም ይህን በሁለቱ አገሮች የተጀመረውን ሰላም በይበልጥ ለማጠናከር እንደሆነ ተናግረዋል።
የተሻለ ድል ፈጥሯል ይሄ መገናኘት። ስለዚህ ይሄን ለማጠናከር የዓለም አብያተ ክርስቲያናት ምክር ቤት ለምጥረት እያደረገ ነው በተለያየ መልኩ እና ይሄንን የምንቀጥልበት ነው። ሁለቱም ህዝቦች በጋራ አብረው የሚሰሩበትን አብረው የሚገናኙበትን የኢትዮጵያ የሃይማኖት መሪዎች በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎች እዚህ መጥተው እዚህ ካሉት መሪዎቻቸው ጋር የሚገናኙበት የሚያዩት አባቶች ደግሞ ከኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባን ሄደው ተገናኝተው አንዳንድ ውይይት አድርገው ወደፊት ምን መስራት እንዳለባቸው የጋራ መርሃ ግብር የሚያወጡበትን መንገድ ያለ ለማመቻቸት ጥረት እያደረግን ነው እኛም ያለ ነው እና አንዱም ሪበመጣ ተግባሪ አንዱም ይሄንን ጭምር ለመወያየት ነው። ከዚህ ፊትም መተን ውይይት አድርገናል። አሁን ደግሞ ወደ ተግባር ምን ሄድበትን መንገድ እንዴት ነው የሚለውን ሁሉ ለማድረግ ነው አንዱም እዚህ የመጣሁትና በጣም ደስ ብሎኛል።
በዓሉን ለማክበር ከደሴ የመጣችው ወጣት ሰሚራ መሐመድ በበኩላ የጥምቀት በዓል አከባበር ከኢትዮጵያ የአከባበር ስርዓት ጋር ተመሳሳይ እንደሆነ በመግለጽ መልካም ምኞቷን አስተላልፋለች።
እሺ ነኝ ግን ባህሉን ለማየት በጣም ብዙ አንደምስ ነገር አለ ማለት ባህሉ አለባበሱ አከባበሩ ሁሉም አንድ አይነት ነው ነው የሚለያይ ነገር የለውም እና በጣም ደስ ይላል። ኢትዮጵያ ኤርትራ አንድ አይነት ናቸው ባይ ነኝ። ለመላው የኢትዮጵያና የኤርትራ ህዝብ በሙሉ እንኳን አደረሳችሁ ላለው የሰላም የፍቅር የብልጽግና ዘመን ያድርግልን።
ከኦክላንድ ካሊፎርኒያ የመጣው መኮንን አኮሎም በበኩሉ በዓሉ ታሪካዊና ባህላዊ ስርዓቱን ጠብቆ እንደተከበረ ተናግሯል።
ህዝቡ ሃይማኖቱን ጠብቆ ኦርቶዶክስ እንደዚህ አይነት ቦታ ሲገኝ በጣም ደስ ብሎኛል። ሁለታችን ሀገሮች አንድ አይነት ባህልና አንድ አይነት ሃይማኖት ስለሆነ አንድ ላይ ሆነን ለዚህ በማክበራችን በጣም ደስ ይላል እና ለሚያይ ህዝብ የውጭ ቱሪስት ደግሞ በጣም ደስ ይላል። የራሴ አሁን ከስንት አመት በኋላ ነው የመጣሁት እዚህ ኦልሞስት 20 ምናምን አመት እና አስመራን በደንብ አላቃትም አዲስ አበባን እንደማቀው እና እዚህ መጥቼ እዚህ መገኘቴ አስመራ በማየቴ በጣም ደስ ብሎኛል እና የሁለቱን ሰላም አድርጎ ደግሞ እንደዚህ መገኘታችን የበለጠ ለባህሉ ድምቀት ሰጥቷል። ለሁለቱ ህዝቦች የሰላም የፍቅር እና የብልጽግና እንደም እድገት ሊኖራቸው በጣም እመኛለሁ።
ከሲያትል እንደመጣ የተናገረው ኤፍሬም ተስፋ ሚካኤል በበኩሉ የሁለቱ ሀገራት ህዝቦች በዓሉን በጋራ ማክበር በመቻላቸው ድምቀት እንደሰጠው ተናግሯል።
ይሄን እንደዚህ የመሰለ ባት በመገኘቴ በጣም ደስተኛ ነኝ። ኦርቶዶክስ ክርስትና ሃይማኖት አንድ ነው፣ ምንም ለውጥ የለውም። ድሮ በአራተኛ ክፍለ ዘመን ጀምሮ የተቀበልነው የክርስትና ሃይማኖት ልክ በዓሉ በዛው በባህላዊና ሪቹዋል በሆነ መንገድ በትክክለኛው አይነት ምንም ነገር ሳይቀየር በማግኘት ደስ ብሎኛል። ሌላ ደግሞ እኔ እዚህ አስመራ ነው የተወለድኩ እና ከሀገር ከወጣሁ ብዙ ጊዜ ሆኖብኛል። አሁን ግን ሀገራችን እዚህ ሰላም ስለሆነ በሰላም ምክንያት መጥቼ ለህን ባል ለመሳተፍ በቅቻለሁ።
የጥምቀት በዓል በኤርትራ ኦርቶዶክስ ተዋህዶ እምነት ተከታዮች ዘንድ በአደባባይ በደማቅ ስነ ስርዓት ከሚከበሩና ትልቅ ቦታ ከሚሰጣቸው ሃይማኖታዊ በዓላት መካከል አንዱ ነው። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ከኢትዮጵያ ወጣ አካልን አይቀር ወደ ናይሮቢም ጎራ እንበል። እዚያ ገልሞ ዳዊት አለ፣ ዛሬ አግኝቼው ነበር። በርግጥ እንደ ዳዳብ ኢፎ መጠለያ ያሉ በተለይ ኢትዮጵያውያን በብዛት በሚኖሩባቸው አካባቢዎች ጥምቀትን እንዲህ እንደወጉ ማክበር ቀላል አይደለም ብለውታል ምእመናኑ፣ ብዙ ፈተናዎች አሉባቸው። ይሁን እንጂ ካኩማ የሚገኙት አባት አባ ዛማኑኤል የተስፋና የብርታት ቃላትን ነግረውታል። በዓሉን የኢትዮጵያ ክርስቲያኖች ያከበሩት በጸጋና በጥሩ መንፈስ ነበር። ቤተ ክርስቲያንም ምሳ አዘጋጅታ ልጆቿን ጋብዛለች። ከኬንያ ወደ አሜሪካ የዩናይትድ ስቴትስ ምዕራባዊ ግዛቷ ካሊፎርኒያ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ ክርስቲያኖች ጥምቀትን ሲያከብሩ ከተራን ትናንት ቅዳሜ አድርገው ጥምቀትና ቃና ዘገሊላን ዛሬ አከበሩ። ዳንኤል አርጋው እንግዲህ ዞሮ ዞሮ እንዲሉ ዞረን ዞረን ወደ ድንቂቱ አዲስ አበባ እንመለስ። ግርማቸው ከበደ ውብ አድርጎ ያጠናቀረውን ዘገባ እነሆ።
በጃን ሜዳ መንፈሳዊ መዝሙር ከባህላዊ ዘፈን ጎን ለጎን ይሰማል። ከመድረክ ስለ በዓለ ጥምቀቱ ይሰበካል። በገና እየተደረደረ ቅድስት ድንግል ማርያም ትመሰገናለች። በሃይማኖታዊ አልባሳት ያሸበረቁ ሕፃናት በደስታ ተሞልተው እዛ የተሰበሰበው ሰው ሁሉ እንዲሰማ በሚመስል ድምጽ ጥምቀተ ባህር እያሉ በከፍተኛ ስሜት ይዘምራሉ። በጋሳ የሚታይባቸው እናቶችና አባቶች ከስብከቱ ጎን ለጎን ማርያም ወረደች አሉ፣ ያሸበሽባሉ፣ አንዳንዴም ትከሻ ይፈታተሻሉ። በሌላኛው አቅጣጫ ባህላዊ ዘፈን ይሰማል። ወጣቶች በባህላዊ ልብስ ደምቀው ጭፈራውን አድርተውታል። እህም ነው ገና እያሉ እንደ ዘፈኑ በጭፈራው አቧራ ያስነሳል። በዚህ በኩል ታዳጊዎችና ወጣቶች ክብ ሰርተው በሃርሞኒካ ታጅበው ይዘፍናሉ። ድንገት ከክብ ወጥተው ሴት የዳንስ አጋር ይዘው ይመለሳሉ። ሴቶች ይኮረመማሉ። አንዳንዴ በግዴታ ወደ ክብ ውስጥ ገብተው ይደንሳሉ። የዳንስ ተጣማሪዎች በነጠላ ፊታቸውን ሸፍነው በዘመናዊ ዳንስ ዓለም ይረሳሉ። ታቦታት በዘማሪያን ታጅበው ጥምቀተ ባህር ሲደርሱ እልልታው ይደምቃል። በጥምቀት ቀን ጸበል መረጨት ሲጀመርም በጃን ሜዳ እልልታው ተከተለ ነው። በጃን ሜዳ በተከበረው የከተራና የጥምቀት በዓል መንፈሳዊው ከዓለማዊው ይጋመዳል። ሃይማኖታዊ ስርዓቱ ከባህላዊ ትውፊቱ ይዛመዳል። ሰው ወደ በዓለ ጥምቀቱ አንድም ለነፍስ አንድም ለስጋ የሚመጣ ይመስላል። አሁን የሚቀረው እንደ ድሮ ባህልና ወግ ሎሚ ወርውሮ የነጋው አጣጭን መፈለግ ነው። ከዛ ሰርግ ላይ ሎሚ ጣሉባት እያሉ መጨፈር። ሆኖም ሎሚ የሚወረውር የለም። ዘመን የተለወጠ ይመስላል። ኢሳይያስ፣ ኢዮብ፣ ማዕዶትና ዮሐንስ በእድሜ 2-10 ዓመታትን በቅርቡ የደፈኑ ወጣቶች ናቸው። ጸበል ተረጭተው ሲመለሱ አግኝቻቸው ስለ ሎሚ ውርወራ ጠይቂያቸው ነበር።
ወንድ ልጅ አንድን ሴት ለማማለል የሚያደርገው ውርወራ የሎሚ ውርወራ ነው። ውርወራ አላውቅም፣ አይቼ ማላውቅ፣ ሰምቼ ነው የማውቀው።
ልምድ ነው እንጂ እንትን ያለ አይመስለኝም። በዚህ ሰዓት ቢወረወር ያለ አይመስለኝም። የሆነ በድሮ ጊዜ ነገር ነው እንጂ ዘንድሮ ሎሚ ምናምን የቀረ ይመስለኛል።
አይ ያው በዚህ ጊዜ
አይ እሱ ነገር ቀርቷል። በቃ አይ በቃ አሁን ዝም ብለህ ተጠምቀህ የቤት ነው እንጂ እንደዚያ ነገር ቀርቷል።
ዘመን ተቀይሯል የሚሉት ጓደኛ ማቾቹ አሁን ሎሚ መወርወር ሌላ መዘዝ ሊያመጣ ይችላልም ይላሉ።
ግን ያው እንደዚያ ነገር አሁን ተቀባይነት የለውም። በሴት ሰው በወንድ ሰው በሴቶች አላ ይናይ ደስ አይላችሁም? ጾታዊ ትንኮሳ አድርጎ ስለሚያስቡት
በዚህኛው ዘመን ከሎሚውር ወራ ባለፈ ውሃ ጣጭን መፈለጊያ መንገዶች እንዳሉ የሚናገሩት ጓደኛ ማቾቹ የሎሚውር ወራ ባህሉ እንደገና ቢቀጥል የሚመርጡ ግን ይመስላሉ።
በሶሻል ሚዲያ በፌስቡክ እናምን
አዎ ያ ማለት ያው ጊዜው ሲቀየር ሎሚውም ቀርቷል
አኔ ፈልገም አዎ ፈን ነው አዎ ደስ ይላል ይዘብሉዋልና ጥምቀት መሆኑ ራሱ አጣ ድባቡን ይሰጣዋል እንደዚያ ነገርስ ሀፕ ሲያረው ግን ያው ስለጠፋ ምንም ማረግ አይችልም
የቅዱስ ጊዮርጊስ ታቦትን ወደ ቤተክርስቲያን ለማስገባት ሲመለሱ ያገኘኋቸው መርከብና አንበባ ሎሚውር ወራ ለነርሱ ምን ማለት እንደሆነ ጠይቂያቸው በቀልድ መልክ የሚያስቡትን ነግረውኛል።
አው ቀርታል በኮብልስቶ ነው ማሪን ነው ጂግምባራ ምናምን አላበጠበቀ አማሳተ ወጥ ኮብልስቶ ላይ ተወረወረባ
መርከብና አንበባ ሎሚ እንዲወረወረባቸው እንደማይፈልጉም ነው የነገሩኝ።
አይለል እንዴ ምንም ካርታ ሌለም ሲጀምር ማለት ብዙ እንደይፈልገ ነው የሚተረጉሙ እንደ ማለት አንዳንዴ የጸጥታን ቦታ የሚመስላል ብዙ የነኝ አላሉ ሆዱ ላይ አረጉታል።
አወቀ ካሳ የተባለ ጻፊ ስለ ሎሚውር ወራ በፌስቡክ ካሰፈረው ግጥም የወጡ ስንኞች ያስተያየት ሰጪዎችን ወጣቶች አመለካከት ያንጸባርቃሉ። ለካስ ድሮ ቀረ በሎሚ መጋባት በአንድ ሽብር ጥሎሽ አንድ ቆንጆ ማምጣት ሎሚ ወርዋሪ ጅል የሰው ደረት መጥቶ ከርቸሌ ይገባል እጁን ተጎትቶ ወንደራሌ ቦታ ታያራ ሲጋለ ማማሌ